ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን። ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሚያዝያ 19 ቀን 2010 ዓመተ ምህረት ዕለታዊ ስርጭታችን ነው። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን እናስተዋውቃችኋለን። በቅድሚያ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በትናንትናው ዕለት በቅድስት ማርታ ጸሎት ቤታቸው ባሳረጉት መሥዋዕት ቅዳሴ ላይ ለተገኙት ካህናት፣ ደናግልና ምእመናን የዕለቱን የቅዱስ ወንጌል ንባብ መሠረት በማድረግ ገደብ የሌለው ፍቅር እንዲኖር ያስፈልጋል፣ አለበለዚያ ቤተ ክርስቲያን ወደፊት መጓዝ አትችልም፣ አገልግሎቷንም ማከናወንና ማደግ አትችልም በማለት ያሰሙትን ቃለ ምዕዳን እናቀርብላቸዋለን። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ለንባብ ካበቋቸው ሦስት ቃለ ምዕዳኖች መካከል በቅርቡ ደስ ይበላችሁ ሐሴትም አድርጉ በሚል አርዕስት ይፋ የሆነውን ቃለ ምዕዳን በተከታታይ ስናቀርብላችሁ ቆይተናል። በዛሬው ዝግጅታችን አባ መብራቱ ኃይለ ጊዮርጊስ አስረኛውን ክፍል ያቀርቡልናል። በመጨረሻም ስለ ባህል እድገት፣ መልካም ባህልን በማሳደግ በመንከባከብና ጠብቆ በማቆየት ለወደፊት ትውልድ በማስረከብ ረገድ የህብረተሰብ ሚና ምን መምሰል እንዳለበት የሚገልጽ አጭር ዝግጅት ይኖረናል። እነዚህ በቅደም ተከተል ወደ እናንተ የምናደርሳቸው ዝግጅቶቻችን ናቸው። መዝሙርንም መርጠንላችኋል። እስከ ዝግጅታችን ፍጻሜ አብራችሁን በመሆን እንድትከታተሉ እንጋብዛችኋለን። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በትናንትናው ዕለት በቅድስት ማርታ ጸሎት ቤታቸው ባሳረጉት መሥዋዕተ ቅዳሴ ላይ ለተገኙት ካህናት፣ ደናግልና ምእመናን ለዕለቱ የተዘጋጀውን የሐዋርያው ዮሐንስ ወንጌል ምዕራፍ 13 መሠረት በማድረግ ባሰሙት ስብከት ገደብ የሌለው ፍቅር እንዲኖር ያስፈልጋል፣ አለበለዚያ ቤተ ክርስቲያን ወደፊት መጓዝ አትችልም፣ አገልግሎቷንም በብቃት ማከናወን ማደግም አትችልም ብለዋል። ክቡራትና ክቡራን አድማጮቻችን የርዕሰ ሊቃነ ጳጳሳት ፍራንቺስኮስን ስብከት ትርጉም እንደሚከተለው እናቀርብላቸዋለን። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በትናንትናው ዕለት በቅድስት ማርታ ጸሎት ቤታቸው ባሳረጉት መሥዋዕተ ቅዳሴ ላይ ያለ ፍቅርና ያለ አገልግሎት ቤተ ክርስቲያን ወደፊት መጓዝ አትችልም፣ ጌታችን ኢየሱስ ክርስቶስ ከሐዋርያቶቹ ጋር ለመጨረሻው እራት በተሰበሰቡ ጊዜ የቅዱስ ቁርባንን ምስጢር በመግለጽ ስለ ፍቅር፣ እንደዚሁም የሐዋርያቱን እግር በማጠብ ስለ አገልግሎት ትርጉም በግልጽ እንዳስተማረን ገልጸው፣ በመቀጠልም ኢየሱስ ክርስቶስ ሲያስተምር አገልጋይ ከጌታው እንደማይበልጥ ጌታው ያለውን እንደሚያከናውን ሁሉ እኛም እንደ ሐዋርያቱ ኢየሱስ ክርስቶስን እንድናስቀድም አሳስበዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በስብከታቸው እነዚህን ሶስቱን ነገሮች ማለትም ፍቅር፣ አገልግሎትና በነገር ሁሉ ኢየሱስ ክርስቶስን ማስቀደም ቤተ ክርስቲያን በአገልግሎቷ ፍሬያማ የምትሆንባቸው መሠረታዊ መንገዶች እንደሆኑ አሳስበዋል። ኢየሱስ ክርስቶስ ከሐዋርያቱ ጋር ስላደረገው የመጨረሻ የራት ግብዣ ሥነ ሥርዓት ሐዋርያው ዮሐንስ ጥልቅ በሆነ አገላለጽ የጻፈውን በማስታወስ ሁለት መሠረታዊ የሆኑ የመንፈሳዊ ጉዞ ፈለጎችን ለሐዋርያትና ለቤተ ክርስቲያን እንደ መሠረተ ገልጸዋል። ሐዋርያትና ቤተ ክርስቲያን አጥብቀው መከተል ያለባቸው እነዚህ ሁለቱ መሠረታዊ የመንፈሳዊ ጉዞ መርሆች ወይም ትምህርቶች ኢየሱስ ክርስቶስ ሥጋውን እንድንበላ ደሙንም እንድንጠጣ በመስጠት ቅዱስ ቁርባንን እንደ መሠረተ የሐዋርያቱንም እግር በማጠብ አገልግሎትን በትሕትና እንድናከናውን በማሳየት እነዚህን ምሳሌዎች በታማኝነት ስናከናውን ቤተ ክርስቲያን የምታድግበትን ሁለት ትእዛዛት እንደ ሰጠን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ አስረድተዋል። የመጀመሪያው መሠረታዊ ትእዛዝ ባልንጀራችንን እንደ ራስ መውደድ የሚል ሲሆን ቅዱስነታቸው ይህን ትእዛዝ በይበልጥ በማብራራት ባልንጀራችንን የምንወደው እንደ ራሳችን ፍላጎትና መጠን ሳይሆን እውነተኛ ፍቅር ማፍቀር ካለብን ኢየሱስ ክርስቶስ እኛን እንደ ወደደን ወሰን በሌለው ፍቅር ሌሎችን ማፍቀር እና መውደድ እንደሚገባ አስረድተዋል። ይህን ያላደረግን እንደሆነ ቤተ ክርስቲያን በአገልግሎቷ ወደፊት መጓዝና ፍሬን ማፍራት እንደማትችል ገልጸዋል። ቅዱስነታቸው በማከልም ያለ እውነተኛ ፍቅር ቤተ ክርስቲያን ራሷን ልታድስና ልታድግ አትችልም ብለዋል። ኢየሱስ ክርስቶስ በመሠረተው የቅዱስ ቁርባን ምስጢር በመታገዝ ሳናቋርጥ ሥጋውን በመብላትና ደሙንም በመጠጣት ሌሎችን ማፍቀርና መውደድ እንደሚያስፈልግ አሳስበዋል። ጌታችን ኢየሱስ ክርስቶስ እኔ እንደ ወደድኳችሁ እርስ በርሳችሁ ተዋደዱ ያለውን ካብራሩ በኋላ የሐዋርያቱን እግር ከማጠብ ስለተገኘው ሁለተኛና አዲሱ ትእዛዝ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሲያብራሩ ኢየሱስ ክርስቶስም እንደ ተናገረው እኔ የእናንተን እግር እንዳጠብኩ ሁሉ እናንተም እርስ በርሳችሁ አንዱ የሌላውን እግር ማጠብ እንደሚገባ፣ በዚህም በመካከላችሁ አንዱ ለሌላው የሚያደርገውን አገልግሎት በትሕትና ማበርከት እንደሚያስፈልግ አሳስበዋል። እነዚህን ሁለቱን ትእዛዛት ማለትም ገደብ የሌለውን የማያቋርጥ የፍቅር እንዲሁም ትሕትና የተመላበት የአገልግሎት ትእዛዛትን የተቀበልነው ወይም መቀበል ያለብን ከጌታችን ኢየሱስ ክርስቶስ እንደሆነ አስረድተዋል። እውነት እውነት እላችኋለሁ፣ ባሪያ ከጌታው አይበልጥም፣ መልእክተኛም ከላከው አይበልጥም። ይህን ብታውቁ ብታደርጉትም ብፁዓን ናችሁ። የዮሐንስ ወንጌል ምዕራፍ 13 ቁጥር 16ና 17 ማገልገልስ ትችላላችሁ፣ ነገር ግን እኔ እንደ ላኳችሁ መዘንጋት የለባችሁም፣ ምክንያቱም እናንተ ከእኔ በላይ አይደላችሁምና ያለውን የኢየሱስ ክርስቶስን ትእዛዝ በማስታወስ ይህም ቀላልና እውነተኛ ትሕትና እንጂ የውሸት ትሕትና እንዳልሆነ አስረድተዋል። ስለዚህ ኢየሱስ ክርስቶስ ጌታችን አዛዣችንና መሪያችን እንደሆነ እኛም የእርሱ አገልጋዮች እንጂ ከእርሱ በልጠን መገኘት እንደማንችል ገልጸው የኢየሱስ ክርስቶስ ትእዛዛትም እነዚህ እንደሆኑ ተናግረው እነዚህን ትእዛዛት በታማኝነት የፈጸምን እንደሆነ በመንፈሳዊ ጉዞአችን ፈጽሞ መሳሳት እንደማንችል አስረድተዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ንግግራቸውን በመቀጠል ሰማዕታትና ቅዱሳን በሙሉ እነዚህን ትእዛዛት የተከተሉ ናቸው፣ ትእዛዛቱንም ለመፈጸም ብለው ራሳቸውን እንደ አገልጋይ ያስገዙ ናቸው ብለዋል። ቅዱስነታቸው የኢየሱስን ንግግር በማስታወስ የመረጥኳቸውን አገልጋዮችን አውቃቸዋለሁ፣ ከእናንተ ከአገልጋዮቼ መካከል አንዱ እንደሚክደኝ አውቃለሁ ያለውን በመጥቀስ ዛሬም በዓለማችን ማን የእርሱን ትእዛዝ ፈጻሚ ማንስ እንቢተኛ እንደሆነ ጌታችን ኢየሱስ ክርስቶስ ራሱ እንዲመለከት ለእርሱ እንድንተው አደራ ብለዋል። የእያንዳንዳችንን ልብ ጠልቆ እንዲገባ ለኢየሱስ ክርስቶስ ብንተውለት ብዙ ነገር መገንዘብ እንችላለን። ፍቅርን፣ ባዶነትንና ሐፍረትን እንከናነብ ይሆናል። በመጨረሻው የእራት ግብዣ ላይ የእያንዳንዱን ሐዋርያ ፊትና ልብ እንደተመለከተ ሁሉ የእኛንም ልብ እንዲመለከት ለእርሱ ለጌታችን ለኢየሱስ ክርስቶስ እንስጥ። እንደ ሐዋርያው ጴጥሮስ ጌታ ሆይ አንተ ሁሉን ታውቃለህ፣ እንደማፈቅርህም ታውቃለህ፣ በልቤ ውስጥ ያለውንም መርምረህ ማየት ትችላለህ ብለን ልባችንን ለኢየሱስ ክርስቶስ እንስጥ በማለት የዕለቱን ስብከት አጠቃለዋል። ¶¶ ክቡራንና ክቡራት አድማጮቻችን ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ደስ ይበላችሁ ሐሴትም አድርጉ በሚል አርዕስት ይፋ ያደረጉትን ቃለ ምዕዳን 10ኛውን ክፍል አባ መብራቱ ኃይለ ጊዮርጊስ ያቀርቡልናል። አብረን እንከታተል።
ክቡራንና ክቡራት አድማጮቻችን ደስ ይበላችሁ ሐሴትም አድርጉ በሚል አርዕስት ርዕሰ ሊቃነ ጳጳሳት ፍራንቺስኮ በሚያዝያ 1 2010 ዓ.ም ለንባብ ያበቁት 3ኛው ቃለ ምዕዳናቸው 5 ምዕራፎች ያሉትና 177 አንቀጾችን አቅፎ የያዘ እንደሆነ ቀደም ሲል መዘገባችን ይታወሳል። ቀደም ባሉት ጊዜያት እንደገለጽነው የመጀመሪያው ምዕራፍ ለቅድስና የቀረበ ጥሪ በሚል አርዕስት የቀረበ እንደነበረ መግለጻችን የሚታወስ ሲሆን ቀደም ባሉት ጊዜያት ባስተላለፍነው ዝግጅታችን ለቅድስና የቀረበ ጥሪ በሚለው የምዕራፍ 1 አርዕስት ስር የሚያበረታቱንና አብረውን የሚጓዙ ቅዱሳን አብረውን አሉ። ቅዱሳን ለእኛ ቅርቦቻችን ናቸው። እግዚአብሔር ሁሉንም ይጠራል። ቅድስና ለሁሉም ሰው የቀረበ ጥሪ ነው። የእኛ ተልዕኮ በክርስቶስ ውስጥ መሆን ይገባዋል። ለቅድስና የሚያበቁን ተግባራት ቅድስና ሕያውና ሰብአዊ መሆንን ይጠይቃል የሚሉ ንዑስ አርዕስቶች የሚገኙበትና ከአንቀጽ 3 እስከ 34 ያሉትን አቅፎ መያዙን ቀደም ሲል መዘገባችን ይታወሳል። ይህ ምዕራፍ 1 ጠቅለል ባለ ሁኔታ ቅድስና እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ በማለት እግዚአብሔር ለሁላችን ያቀረበልን ጥሪ መሆኑን በመግለጽ ቅድስና ለተወሰኑ ሰዎች ብቻ የቀረበ ጥሪ ሳይሆን ሁሉንም የሰው ልጆች ያካተተ ጥሪ እንደሆነ የሚገልጽ ምዕራፍ ነው። ስለዚህም ስለ ቅድስና ስናስብ ቅድስና ከእኛ በጣም ርቆ የሚገኝ ነገር አድርገን ለገዳማውያን፣ ለቀሳውስትና ለመሳሰሉ ብርቱና መንፈሳዊ ለሆኑ ምርጥ ሰዎች ብቻ የተሰጠ ወይም የተተወ አድርገን መቁጠር እንደሌለብን የሚመክር ምዕራፍ ሲሆን በአጠቃላይ ቅድስና ሁላችንንም የሚመለከትና በየቀኑ በምናደርጋቸው ትናንሽ በጎ ተግባራት የሚገለጽ መሆኑን በስፋት የሚያትት ምዕራፍ እንደሆነ ቀደም ሲል መዘገባችን ይታወሳል። በምዕራፍ 2 ውስጥ ደግሞ ሁለቱ ረቂቅ የቅድስና ጠላቶች በሚል አርዕስት የቀረበ ሲሆን እነዚህም ሁለቱ ረቂቅ የቅድስና ጠላቶች የሚባሉት በእንግሊዝኛው ሞደርን ፕሌጃኒዝም፣ በአማርኛው በግርድፉ ሲተረጎም እያንዳንዱ ሰው ምንም አይነት መለኮታዊ ኃይል ሳይታከልበት ራሱን ማዳን ይችላል የሚለው ጽንሰ ሐሳብ በአሁኑ በዘመናዊ ዓለማችን ውስጥ በሰፊው እየተንጸባረቀ ያለ ርዕዮተ ዓለማዊ አስተሳሰብና ሁለተኛው ደግሞ ሞደርን ኖስቲሲዝም የተሰኘው ርዕዮተ ዓለም ሁሉንም ነገር በእውቀት አማካይነት መድረስ ይቻላል፣ ምስጢራዊ የሆኑ ነገሮችን ሳይቀር በእውቀት አማካይነት መርምሮ መድረስ ይቻላል የሚሉ ርዕዮተ ዓለም አስተሳሰቦች አደገኛና ረቂቅ የቅድስና ጠላቶች መሆናቸውን በመግለጽ የሰው ልጆች ያለ እግዚአብሔር እርዳታ ደስተኛ መሆን እንደማይችሉ በሰፊው የሚያትት ምዕራፍ እንደሆነ በትላንትናው ለስርጭታችን መዘገባችን ይታወሳል። በአጠቃላይ እነዚህ ሁለቱ ረቂቅ የቅድስና ጠላቶች የሚባሉት የሰው ልጅ ያለምንም መለኮታዊ ኃይል ጣልቃ ገብነት ራሱን በራሱ ማዳን ይችላል የሚለውና እንዲሁም ሁሉንም ነገር በእውቀት ብቻ ምክንያታዊ በመሆን ብቻ ማሸነፍ መዳን ይቻላል የሚሉት አስተሳሰቦች በጣም አደገኛ የሆኑ አስተሳሰቦች በመሆናቸው የተነሳ ሁለቱ ረቂቅ የቅድስና ጠላቶች በመባል በቅዱስነታቸው ተፈርጀዋል። በዛሬው ለስርጭታችን በክፍል 10 ዝግጅታችን ደግሞ በምዕራፍ 3 ውስጥ በጌታ ብርሃን በሚል አርዕስት የሰፈረውን ጭብጥና ከትላንትናው ዝግጅታችን የቀጠለውን አስተምሮ እና ማብራሪያ እናሰማችኋለን። አብራችሁን በመሆን እንድትከታተሉ ከወዲሁ እንጋብዛለን። ደስ ይበላችሁ ሐሴትም አድርጉ በሚል አርዕስት ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሚያዝያ 1 2010 ዓ.ም ለንባብ ያበቁት ሐዋርያዊ ቃለ ምዕዳናቸው ሦስተኛው ምዕራፍ በጌታ ብርሃን የሚል አርዕስት የተሰጠው ሲሆን በስሩ ከአንቀጽ 63 እስከ 109 ሰፍሮ ይገኛል። በመንፈስ ራሳቸውን ዝቅ የሚያደርጉ ሰዎች ሁሉ የተባረኩ ናቸው በማለት ቅዱስ ወንጌል የኛ ደህንነት በምን አይነት ሁኔታ ውስጥ እንደሚገኝ ለማየት ዘልቀን በጥልቀት ልባችንን እንድንመለከት እንደሚጋብዘን በመግለጽ ብዙን ጊዜ ሀብታም የሆኑ ሰዎች ደህንነት የሚሰማቸው ባላቸው ሀብት ላይ ሲሆን፣ ይህ ሀብታቸው አደጋ ላይ ከወደቀ ግን ምድራዊ ሕይወታቸው ምንም አይነት ትርጉም አይኖረውም በማለት ይህንን በተመለከተ ኢየሱስ በሉቃስ ወንጌል በምዕራፍ 12 ከቁጥር 16 እስከ 21 ላይ የሀብታሙ ሰው ሞኝነት በሚል አርዕስት የቀረበውን ነፍሴ ሆይ ብዙ ዘመን የሚበቃሽ ሀብት አከማችቼልሻለሁ፣ እንግዲህ እረፊ፣ ብዪ፣ ጠጪ፣ ደስ ይበልሽ እላታለሁ። እግዚአብሔር ግን አንተ ሞኝ፣ ነፍስህን ዛሬ ሌሊት ካንተ ሊወስዱ ይፈልጓታል፣ እንግዲህ ለራስህ ያከማቸኸው ለማን ይሆናል አለው። ስለዚህ ለራሱ ሀብት የሚያከማች ዳሩ ግን በእግዚአብሔር ዘንድ ሀብታም ያልሆነ ሰው መጨረሻው ይሄው ነው በማለቱ እኛም ራሳችንን በመመርመር ከእግዚአብሔር ጋር ያለንን ግንኙነት በማጠናከር ደስተኛ የሆነ ኑሮ ለመኖር መጣር እንደሚገባን ያመለክታል። ሀብት እርግጠኞች እንድንሆን አያደርገንም። በእርግጥ ሀብታም እንደሆንን ካሰብን ለራሳችን እርካታ ልናደርግ እንችላለን። ነገር ግን ለእግዚአብሔር ቃል፣ ለወንድሞቻችንና ለእህቶቻችን ወይም በሕይወት ውስጥ በጣም አስፈላጊ ለሆኑ ነገሮች ቦታ እንዳንሰጥ እንደሚያደርገን በመጥቀስ በዚህ መንገድ ከሁሉም በላይ ታላቅ የሆነውን ታላቅና ውድ የሆነውን ሀብት እንድናጣ እንደሚያደርገን በሰፊው ይገልጻል። ለዚህ ነው እንግዲህ ኢየሱስ በመንፈስ ራሳቸውን ዝቅ የሚያደርጉ እግዚአብሔር ወደ ልባቸው ስለሚገባ ደስ ይበላችሁ ያለበት ምክንያት ይህ እንደሆነ በመግለጽ በመንፈስ ራሳቸውን ዝቅ የሚያደርጉ ሰዎች ሁሉ ቅዱሳን ናቸው በማለት ራሳችንን ዝቅ ማድረግ አስፈላጊ እንደሆነ የሚገልጹ አንቀጾችም ይገኙበታል። በተመሳሳይ መልኩ የዋሆች ምድርን ስለሚወርሱ ደስ ይበላቸው በማለት የዋህነትና ትሕትና በራሱ ቅድስና እንደሆነ የሚገልጹ በእግዚአብሔር መጽናናትን ስለሚሰጣቸው ደስ ይበላቸው በማለት ከሚያዝኑ ሰዎች ጋር አብረው በመሆን ሐዘናቸውን መካፈል በራሱ ቅድስና ነው። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና በማለት ጽድቅን መራብና መጠማት ወደ ቅድስና የሚያመራ መንገድ ነው። ምሕረት የሚያደርጉ ብፁዓን ናቸው ምሕረትን ያገኛሉና፣ ምሕረትን ለማድረግ የሚንቀሳቀሱ ሰዎች ሁሉ ቅዱሳን ናቸው። ልባቸው ንጹሕ የሆነ ብፁዓን ናቸው እግዚአብሔርን ያዩታልና በማለት ልብን ከማንኛውም ዐይነት ጥላቻ ነጻ በማድረግ በፍቅር የሚኖሩ ሰዎች ቅዱሳን ናቸው። ሰላምን የሚያወርዱ ብፁዓን ናቸው የእግዚአብሔር ልጆች ተብለው ይጠራሉና በማለት ሰላምን በየአካባቢያቸው የሚዘሩ ሰዎች ሁሉ ቅዱሳን ናቸው። ስለ ጽድቅ ብለው የሚሰደዱ ብፁዓን ናቸው መንግሥተ ሰማይ የእነርሱ ናትና በማለት ምንም እንኳን ችግሮችና ተግዳሮቶች ቢያጋጥሙንም በየቀኑ የቅዱስ ወንጌል መንገድ ተከትሎ መሄድ ቅድስና ነው በማለት ኢየሱስ በተራራው ላይ ያደረገውን ስብከት በዋቢነት በመጠቀም በዚሁ በማቴዎስ ወንጌል በምዕራፍ 5 ላይ የተጠቀሱትን የደስታ ምንጮች በተግባር ላይ በምናውልበት ወቅት በቅድስና ጎዳና ላይ እንደምንገኝ ያሳያል የሚሉ ጭብጦች በሰፊው ይገኙበታል። ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቺስኮ በሚያዝያ 1 2010 ዓ.ም ተመረተ ደስ ይበላችሁ ሐሴትም አድርጉ በሚል አርዕስት ያሳተሙትን ሐዋርያዊ ቃለ ምዕዳን ክፍል 10 ዝግጅት ነበር። በመጪው ጊዜ ቀጣዮቹን ምዕራፎች ጠቅለል ባለ ሁኔታ እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
የተወደዳችሁ አድማጮቻችን ይህ በመከታተል ላይ ያላችሁት ከቫቲካን ሬዲዮ የሚተላለፍላችሁን ዕለታዊ ስርጭታችን ነው። ከዚህ በመቀጠል የባህል እድገት በሚል አርዕስት ወደ ተዘጋጀው መልእክት እናመራለን። ቆይታችሁን ከኛ ጋር በማድረግ እንድትከታተሉን እንጋብዛችኋለን። ባህል አንድ በድንበር የተከለለ ህዝብ በሚኖርበት አካባቢ ሆኖ በሚናገረው ቋንቋ፣ በስነ ጥበብ፣ በሃይማኖት፣ በስነ ምግባርና በሚከተለው የኑሮ ወግና ስርዓት የራሱን ማንነት የሚገልጽበት መንገድ ነው። ባህል አንድ ሰው ከሚኖርበት አካባቢ ህዝብ ጋር የሚጋራቸውን ሌሎችንም በርካታ ልማዶችን ያካትታል። ባህል እንዲሁ የተገኘ ሳይሆን በአንድ አካባቢ የሚኖሩት ሰዎች ለማህበራዊ ኑሯቸው ተስማሚና የሚበጅ ነው ብለው ያመኑበት የማህበራዊ ኑሮ ወግ ወይም ስርዓት ነው። አንድን ባህል ለመቅረጽ ብልሃትንና ጥበብን በርካታ አመታትንና ጥረትን ይጠይቃል። ባህል የአንድን ህብረተሰብ የኑሮ ደረጃን ተከትሎ ከጊዜ ወደ ጊዜ ያድጋል፣ ይለወጣል። በተለይ የኢንዱስትሪዎች መስፋፋት፣ የቴክኖሎጂ ውጤቶች መዳበር ለፈጣን የባህል እድገት አስተዋጽኦ አድርጓል። የዘመኑን ቴክኖሎጂ ውጤት በመጠቀም ከምን ጊዜም በበለጠ ፍጥነት ከቦታ ቦታ በመንቀሳቀስ እርስ በርስ መገናኘት ተፈጥሯል። ከዚህም ጋር በተያያዘ የብዙሃን መገናኛ መሳሪያዎች በበኩላቸው ከመረጃ ልውውጥ አልፎ ለፈጣን የባህል ስርጭትና እድገት አስተዋጽኦ አድርገዋል፣ እያደረጉም ይገኛሉ። በሰው ልጅ ታሪክ ውስጥ የዘመናችንን የኑሮ ሁኔታ የተመለከትን እንደሆነ በማኅበራዊም ሆነ በባህል መስክ ሰፊ ለውጥን አሳይቷል። በተለይ የተፈጥሮ እና የማኅበራዊ ሳይንስ መዳበር ማኅበራዊ ግንኙነቶችን ለማፋጠን የሚረዱ የቴክኖሎጂ ውጤቶች ግኝት ለባህል ስርጭት ሰፊ እገዛን አድርጓል። ይሁንና ባህልን በመቅረጽና በማሳደግ ሰዎች ትልቅ ሚናን ይጫወታሉ። በሰዎች የሚቀረጽ ብሎም የሚያድግ ባህል ተመልሶ በሰዎች መካከል ምን አይነት ወግንና ስነ ምግባርን ሊያስከትል ይችላል የሚለው ጥያቄ ቅድሚያ ሊሰጠው ይገባል። ምክንያቱም ባህል የሰዎችን መንፈሳዊና ስነ ምግባራዊ አካሄድን ወደ ተፈለገው አቅጣጫ ለመምራት የሚያስችል መንገድ ነውና። ይህ በእንዲህ እንዳለ በተለይ በብዙሃን መገናኛ መሳሪያዎች አማካኝነት ወደ ሕዝብ መካከል የሚሰራጩ ባህሎች የሰዎችን ማኅበራዊ ኑሮ ወግና ሥርዓት እየተፈታተኑ ይገኛሉ። በተለይ ዘመናዊ የብዙሃን መገናኛ መሳሪያዎች አጠቃቀምን ባህሉ ያላደረገ ሕዝብ በየዕለቱ የሚያጋጥሙት አስደንጋጭ መልእክቶች ትልቅ መደናገርን እያስከተሉ ይገኛሉ። የዘመናችንን ሳይንስና ቴክኖሎጂ እድገት ተከትሎ የሚወለድ ባህል ለአንድ ኅብረተሰብ ጥቅም እንዲውል ከተፈለገ በቅድሚያ ያንን ባህል በተመለከተ ሰፊ ጥናትና ውይይት መደረግ ይኖርበታል። ጥናቱ እና ውይይቱ ማትኮር ያለበት አዲሱ ባህል ከነባር ባህል ጋር የሚመሳሰልበት ወይም የሚገናኝበትን መንገድ መፈለግ ይሆናል። በእርግጥ በማኅበራዊ ሳይንስ ዘርፍ ብዙ ጥናቶች በመካሄድ ላይ ናቸው። ማኅበራዊ ጥናቶችን ማካሄድ ብቻ ሳይሆን የጥናቶቹ ውጤቶች ወደ ሕዝቡ ዘንድ ገብተው ተግባራዊ እንዲሆኑ ማድረግ ያስፈልጋል። አንድ ሕዝብ ለረጅም ዘመናት ይጠቅመኛል ብሎ ያቆየው የራሱ ባህል ከሕዝቡ እምነት፣ የኑሮ ወግና ሥርዓት ጋር በማይስማማ አዲስ ባህል መለወጥ ያልተጠበቁ ችግሮችን ሊያስከትል ይችላል። በኢኮኖሚ የበለጸጉ አገሮች በማደግ ላይ ባሉ ድሃ አገሮች ላይ በኢኮኖሚ ብቻ ሳይሆን በባህልም ዘርፍ የበላይነትን ለመቀዳጀት ይፈልጋሉ። በሕዝቦች መካከል መልካም ግንኙነት ሊያመጡ ይችላሉ የሚባሉ የባህል ውጤቶች ይፋ በመሆንና በሌላው ሕዝብ ዘንድ በመታወቅ ጥቅም ላይ እንዲውሉ ማድረግ ያስፈልጋል። ይህን ዓላማ መሠረት በማድረግ ባህል ለሰው ልጆች አጠቃላይ እድገትና ሰላማዊ ግንኙነት በር ከፋች መሆን ይኖርበታል። የተወደዳችሁ አድማጮቻችን የባህል እድገት በሚል አርዕስት የተዘጋጀውን መልእክት በዚህ እንፈጽማለን። ስለ ተከታተላችሁን ከልብ እናመሰግናለን። የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።